የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
There's one short song there by Rumi, and he was a 13th century Persian poet and a Sufi master. And he's very popular now, thanks to a translator by the name of Coleman Barks.
ጥረታ ከወጣ ዓመታት በኋላ ብቅ ብሎ በአዲሱ ዓመት ዋዜማ የሰማን የቀድሞ የአሜሪካ ድምፅ አቀናባሪ ቴሊ ላይምባክን የሰማችሁት። ስለ አዲሱ የሕይወት መንገዱ እንዲሁም ስለ ሙዚቃ ሥራዎቹ ሊያወጋን የሰጠውን ቀጠሮ አክብሮ ብቅ ብሏል። በአዲሱ ዓመት 2020 መጀመሪያ የራዲዮ መጽሔት ቅንብር ዛሬ የምንተዋወቃቸው ሌሎች ሁለት እንግዶችም አሉን። የአዲስ ዓመት ቃና
ስለ ኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ። እና እነዚህ ሁለት ግንዛቤዎች አሉ። ቦስ ተስፋ ሰጪም ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የኔ መንገድ ተስፋ ሰጪ በሆኑ ነገሮች ላይ ብናተኩር እንሻገራለን በሚል ስለሆነ ብዙ የምጽፋቸውም የምናገራቸውም እማልማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው።
ዶክተር ጌብ ሐምዳ ይባላሉ። እንደ ዜጋ ይልቁንም እንደ ሰብአዊ ፍጡር ለሰላም የግሌ የተግባር እቅድ በሚል በያዙት ዘመቻቸው ዙሪያ እናወጋለን።
የህይወት ፍልስፍና ብለህ ላልከው ነገር አንድ ነገር ላለሁ የሳውት አፍሪካን አባባል ነው። በጣም ስለምወደው የራሴ ነው ማድረገው። አንድ ቃል አላቸው ኡቡንቱ ይላል፣ አይ አም ቢኮዝ ዩ አር። አሁን እኔ መናገር አንተ ስላዳመጥከኝ፣ ያንተ መናገር ደግሞ የሚያዳምጡ ሰዎች ስላሉ፣ ስለዚህ አንዳችን ለአንዳችን መፈጠራችንን በጣም በእርግጠኛነት የማምነው ስለሆነ አንተ ያንተ እንዳልሆንክ ላብስርህ። የኔ የኔ አይደለሁም።
አላስቆም አላስቀምጥ የሚለው የጀርባና የህብለ ሰረሰር ህመም መከላከያና ህክምናው ዶክተር ሰላም አክሊሉ አብረውን ያመሻሉ። ጤና ስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥር 3 2012 ዓ.ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ የሙዚቃ ቃናው ደሳለኝ መኮንን ነው። መሆኑን ሙዚቃ ያለበት ቤት ከሌሎች ቤቶች በምን ይለያል? ሙዚቃ ከስሜት አራቂነቱ አንዳንዴም ከአካሚነቱ ባሻገር ለህይወት በተጨባጭ የሚያስገኛቸውን ትርፋቶች የሚያስቃኝ ጥናት ምን አይነት ሙዚቃ በሰውነት ላይ ምን አይነት ተጽዕኖ ያሳድራል የሚለውን ጨምሮ ጊዜያችን ከፈቀደ የምንጨዋወታቸው የአዲስ ዓመት ወጎች ውስጥ ናቸው። ሕይወትና ሥራቸውን የምንዘከራቸው የታሪክ የሃይማኖትና ስነ ጽሑፍ ሰው ታሪክም ይዘናል። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ደቡብ አፍሪካ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ፕሬዚደንት ሲሪል ራማፖሳ ጋር ተገናኝተው በሁለቱ ሀገሮች የጋራ ጉዳዮች ላይ ስምምነት ደርሰዋል። በተለይ ደቡብ አፍሪካ ያሉ ኢትዮጵያውያንን በተመለከተ ጉዳያቸውን የሚከታተል ከደቡብ አፍሪካ መንግስት ከኢትዮጵያና ከማህበረሰቡም የሚውጣጣ የጋራ ኮሚቴ እንደሚቋቋም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ እዚያ ያሉ ኢትዮጵያውያንን ሰብስበው አነጋግረዋል፣ ንግግርም አድርገውላቸዋል።
በእናንተ ታሪክ እንደምታውቁት የሀገራችሁ መሪ የእናንተ ጉዳይ ግድ ብሎት ከዚህ ሀገር መንግስት ጋር ተነጋግሮ ፍሬያማ ተስፋ ሰጪ ድርድር ያደረገበት የመጀመሪያው ቀን ከመሆኑን ባሻገር ኢትዮጵያ ለማዲባ በጭንቁ ዘመን ፓስፖርት ሰጥታ የትግል አጋር እንደሆነች ሁሉ ዛሬ ደቡብ አፍሪካን ቤታችን ብለው የሚሰሩ የሚተጉ ኢትዮጵያውያን ተከብረው እንዲኖሩ ሕጋዊ ፍቃድ እንዲሰጣቸው ያቀረብነው ጥያቄ ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፖዛ ያለን ጥያቄ አንድ ብቻ ነው። እርሱም የዜጎቻችን ጉዳይ ነው ብለን አበክረን ስላነሳን እሳቸው በውጭ ጉዳያቸው የሚመራ ኮሚቴ አቋቁመው የኢትዮጵያን ዲያስፖራ ጉዳይ በተለየ መንገድ በማየት ሕጋዊ እርምጃ እንደሚወስዱ ቃል ገብተውልናል።
ጠቅላይ ሚኒስትር አብይ አህመድ አክለውም የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ኢትዮጵያውያን ሰርቶ አደር ላባደር ለፍቶ አደር መሆናቸውን እንደሚያውቁ እንደገለጹላቸው፣ በኢትዮጵያ አምባሳደር በኩልም ከማህበረሰቡ ተወካዮችም የተውጣጣ ኮሚቴ ተቋቁሞ ከፕሬዚደንቱ ጋር እንዲነጋገር ቀጠሮ መያዙንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዚደንት ሲሪል ራማፎሳ ጋር ባደረጓቸው ስምምነቶች ዲፕሎማሲያዊና ኦፊሴላዊ ፓስፖርት ለያዙ የሚሆን የቪዛ ፈቃድ፣ በቱሪዝም መስክ ትብብር ለማድረግ የሚያስችል ስምምነት፣ በጤናው ዘርፍ ትብብር ለማድረግ የሚያስችል ስምምነት የሚሉ መደረሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት በማኅበራዊ መገናኛ ገጹ ላይ አስፍሯል። ዝርዝር ያሉ ዘገባዎችን ይዘን እንመለሳለን። ምስራቅ ዲሞክራቲክ ሪፐብሊክ ውስጥ በሳምንቱ በእስላማዊ ሸማቂዎችና በመንግስቱ ኃይሎች መካከል በተካሄደ ውጊያ 30 ወታደሮች መገደላቸውን የሀገሪቱ ባለሥልጣናት ዛሬ አስታወቁ። በውጊያው ሌሎች 70 ወታደሮች ቀላልና ከባድ ጉዳት እንደደረሰባቸውም ተገልጿል። ጉዳቱ የደረሰው ወታደሮቹ የተባበሩት ዲሞክራሲያዊ ኃይሎች የሚባሉትን ታጣቂዎች ሰሜን ኪቩ ክፍለ ሀገር ውስጥ የሚገኘውን ጠቅላይ ማዘዣ ማዕከላቸውን ለመያዝ በከፈቱት ጥቃት ወቅት እንደሆነ የጦሩ ቃል አቀባይ ገልጸዋል። የመንግስቱ ወታደሮች መዲና ከተማ ውስጥ በተካሄደው ውጊያ 40 ሸማቂዎችን መግደላቸውና ከመካከላቸው 5ቱ አዛዦቻቸው መሆናቸውን ገልጸዋል። ጠቅላይ እዙንም መቆጣጠራቸውን ተናግረዋል። ኢራን ዋና ከተማ ቴህራን ውስጥ በኢራን ሚሳኤል ተመቶ በወደቀው አውሮፕላን ውስጥ ተሳፍረው የነበሩ 176 መንገደኞችን ለማሰብ ተሰናድቶ በነበረ የሻማ ስነ ስርዓት ላይ ተገኝተው የነበሩት በኢራን እንግሊዝ አምባሳደር ሮብ ማኬር በሀገሪቱ ባለሥልጣናት ለአጭር ጊዜ ታስረው እንደነበር አስታወቁ። አምባሳደሩ የታሰሩት በቴህራኑ አሚር ካቢር ዩኒቨርሲቲ ደጅ ላይ በተደረገ ስብሰባ ውስጥ ተገኝተው አጠራጣሪ አድራጎቶች እንዲፈጽሙ ይደረግ በነበረ ተንኳሽና የቅስቀሳ ተግባር ላይ ተሳትፈዋል በሚል መሆኑን የኢራን ሜህር የዜና አገልግሎት ዘግቧል። አምባሳደር ማኬር ትናንት በትዊተር ባወጡት መልእክት በሥነ ሥርዓቱ ላይ የተገኙት ለተገደሉት 176 ሰዎች ክብራቸውን ለመግለጽ እንደሆነ አመልክተው የተገኙበት ሰልፍ እንዳልነበረ ገልጸዋል። አውስትራሊያ ውስጥ የከበደ ጉዳት እያደረሰ ያለው ሰደድ በአየሩ እየቀዘቀዘ መምጣት ምክንያት እየረገበ መሆኑን ባለሥልጣናቱ አስታውቀዋል። በቃጠሎው የበረታው ጉዳት የደረሰባት የኒው ሳውት ዌልስ ግዛት ከተማ ባዳላ አቅራቢያ የተሰማሩት የእሳት አደጋ ተከላካይ ቡድኖች ዛሬ በሰጡት መግለጫ ሰደዱን ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። ከቃጠሎዎቹ 111 ከነበሩት አሁን 40 መቅረታቸውን እና በቁጥጥር ስር መዋል አለመቻሉን እየገለጹ ናቸው። የዜናው ሰዓት አበቃ። ለቀሪው ዝግጅት ወደ አሉላ ልመልሳችሁ።
እሁድ ጥር 3 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን የመክፈቻዋን ስልት እናስቀድም።
Start each day with a prayer and let the answer be the day. Go inside to where the silence waits your stay.
At once
found some quiet, still the mind,
follow the breath.
Your thoughts might be a riot, that's okay. Do it anyway. Start each day with a prayer and let the answer be the day.
Stop
and become aware of what the silence has to say. Time after time and line upon line, words of truth have
come from above.
Age after age and page after page, with one simple message, learn to love.
አሁን በመግቢያ ያስተዋወቅኩት የቀድሞ የአሜሪካ ድምፅ አቀናባሪ ለረጅም ዓመታትም የዚህ የራዲዮ መጽሔት ፕሮግራም አቀናባሪ የነበረው ቴሊ ላይምባክ ነው። የዛሬው ድምፃዊና የሙዚቃ ደራሲ ስለ አዲስ የህይወት ዘይቤውና ስለ ሙዚቃ ስራዎች ሊያወጋን ብቅ ብለዋል። የጡረታ ዘመን በእርግጥም አዲስ ምዕራፍ መሆኑን ብቻ ሳይሆን አዲስና ምናልባትም ያልተጠበቀ ስራ የሚሰራበት የተደበቀ ክህሎት የሚወጣበትም ይመስላል። በቴሊ ዘይቤ ከዜማው ጥቂት ገፋ አድርገን እንስማ። ቀኑ ይናገር የጸሎታችን መልስ ይሁን።
Age after age and cage after cage, we've been learning how to be free. Start each day with a prayer and let the answer be
the answer be the day. Telly Lambay, welcome back, Telly.
Lulie, thank you so much. It's a delight to be here, and thank you for wanting to find out more about the album.
ቤቱ በሙሉ የዝግጅት ክፍላችንን ማለቴ ነው በቁልምጫ ነው የሚጠራው። ታዲያ እርሱ መልሶ በአማርኛ የቁልምጫ አጠራር እና ዘይቤ እንደምናደርገው ከስማችን መጨረሻ ይህን በመጨመር ነው የሚጠራን። ትኩስ ስሜት በሚያጋባ ዘይቤ ነው። ለአቀባበሌና ስለ ሙዚቃ ስራው ብዙ ማወቅ ለራዲዮ መጽሔት አድማጮች ለማድረስ ያደረብኝን ፍላጎት በማወደስ ደስታውን የገለጸው የቀድሞውን የሬዲዮ ፕሮግራም አቀናባሪውን ዛሬ ድምፃዊ የዜማና ግጥም ደራሲው ቴሊ ላይምባክ ስል በአዲስ ስሙ ላስተዋወቅ። ለመሆኑ አዲሱ ሙያዊ ማንነት እንደምን ያለ ስሜት ያሳድራል? እዚህ ሳለ ስለምናውቀው ጥንቅቅ ስላለው ስለረቀቀው የአቀናባሪነት ሙያ በሙሉ የስራ ጓደኞቼ ይስማማሉ። ቀደም ብዬ ያስተዋወቅኩትን ይህኛውን የማናውቀውን ድምፃዊውን ቴሊን ግን ሳደብቀን አልቀረህም። ለመሆኑ ከየት መጣ ለሚለው አስተያየት አዘል ጥያቄ ግን በተለመደው ትህትና ባቀለመው ፈገግታ የታጀበ አስተያየቱ እንዲህ ሲል ጀመረ።
I don't know if I was hiding. There are a lot of people here with talent because I've watched them perform at different times, including yourself and Adisu, who I was very happy to be part of the team that put together Radio Mag.
መደበቄን እንኳን እንጃ ነገር ግን የናንተም እንደዚያው ነው ሲል አብሮን በሚሰራበት ወቅት ያያቸውን የብዙዎችን የተለያዩ ክህሎቶች በማውሳት አወደሰልኝ። የሙዚቃ ዝንባሌው ግን ብዙ አመታት ወደ ኋላ እንደሚጓዝ ከልጅነት ዘመኑ እንደሚነሳም አጫወተኝ።
Well, I have to say I've been a songwriter for quite a number of years. Maybe when I was 22 years old, I found that I had a certain skill in writing melodies, let's say.
ለብዙ አመታት የሙዚቃ ደራሲ ነኝ ብል አልሳሳትም። ገና 22 አመቴ ላይ ሆኜ ይመስለኛል ዜማ የመቀመር ተሰጥኦ እንዳለኝ የተረዳሁት። እናም ባለፉት አመታት አልፎ አልፎ ከጓደኞቼ ጋር ዜማና ሙዚቃን ማዋሃድ ጀመርን። እኔ አንዳንዴ የሙዚቃ ቅኝት ሲያስፈልግ አቀርባለሁ። እናም አንዳንዴ ህይወት ከበድ ሲል ሙዚቃ በመንፈስና በስጋ ወደ ቀና ጎዳና ቀዝፎ ሲያወጣኝ አስተውላለሁ።
ጨዋታችንን ቀጠልን። ፈጽሞ ያልጠበቅነው እርግጥ በአድናቆት የተማረክንለት ስራ ነው። ቁልፉ ቃል ግን ያልተጠበቀ መሆኑ ነው። ያለ ጥርጥርም የመጀመሪያው የሆነ ሰው የሰራው የሙዚቃ ስራ አይመስልም። እስኪ እንዴት ከዚህ እንደደረስክ በጥበብ ጉዞ ያለፍከውን ጎዳና የመጣህበትን መንገድ መለስ ብለህ አሳየናልኩት። ካበቃ በኋላም ቢሆን የሆነው እኔም ያልጠበቅኩት ነው ይላል ቴሊ።
I have to say it was a surprise to me actually.
Quite a surprise.
I went to Asheville 5 times to work on the CD, 3 times in 2018 and 2 times in 2019. And when I first went there in May of 2018 and I started working with arrangers, people who had taken my songs, these 15 songs.
ሙዚቃውን ለመስራት አቀናባሪዎቹ ወዳሉበት አሽቪል ያደረገውን ተመላላሽ ጉዞ 15 የተለያዩ ነገር ግን ያላለቁ ሙዚቃዎቹ በፒያኖና ሌሎች ልዩ ልዩ ሙዚቃ መሳሪያዎች አንዳንዶቹም ባጃቢዎች ህብረ ዜማ ጭምር እንዴት እንደተጫወቷቸው ሂደቱ ያለ ጥርጥር ባስገራሚነት እየተመላ እንደነበርም ገለጸልኝ። አንዳንዴ ግን የነብር ጭራ አንዴ ከያዙ እንደሚባለው ነው የሆነብኝ ይላል ቴሊ።
And at times I felt like I had a tiger by the tail. Because I knew I was responsible for what was happening.
ስራው የሚጠይቀው ሁሉ ፈተና የኔ መሆኑን አውቃለሁ። ነገር ግን ለዚያ የሚበቃ ክህሎት እንደነበረኝ እርግጠኛ አልነበርኩም ሲል ከውቃቀናባሪዎችና ከሙዚቀኞቹ ጋር አብሮ በመስራት የተዋጣለት ስራ ሊሰራ መቻሉን አጫወተኝ። ታዲያ ያን የተለየ ስሜት ያሳደረብኝን ቀኑ መልስ ይሁን በሚል ርዕስ የተጫወተውን ዘፈን ድርሰት ይዘትና በግጥሙ ስለተካተቱት ቁም ነገሮች አብረን በምንሰራበት ወቅት በመናውቀው መንፈሳዊ ዝንባሌው ስለ ህይወት ስናወጋ ይነግረኝ የነበረውን በማስታወስ ከዚያ ዝምድና ይኖረው ይሆን ወይ በሚል የድርሰቱን መሰረቶች ጨምሮ እንዲያጫውተኝ ጠየቅኩት።
Well, let the answer be the day. I know of a woman by the name of Elizabeth Patterson. She was a very spiritual person, and she was well known for having a process that in the beginning of each day, she would listen for guidance from her heart, from God. And then she said, and then I let the day become the answer is what she used to say. I let the day become the answer. So she trusted that if she put out a prayer in the morning or prayers, that the whole day as it unfolded would be an answer to those prayers.
Let the answer be the day, you know.
About her,
Elizabeth Patterson የምትባል አንዲት ሴት አውቃለሁ። በጣም መንፈሳዊ ሴት ናት። በየቀኑ ማለዳ ላይ የአምላክን አመላካችነት ከልቧ ለመሻት በመታደርገው የጸሎት ልማዷ ትታወቃለች። እናም let the day become the answer, ቀኑ መልስ ይሁን ቀኑ በሚሰጠኝ መራለሁ የሚል አነጋገር አላት። የማለዳ ጸሎቷ ምንም ይሁን ምን ቀኑን የሚሆነው የዚያ ምላሽ ነው ብላ ታምናለች ወይም ማመን ትመርጣለች። እናም ስለዚያ አመለካከቷና እይታዋ ስለ ጥልቅ እምነቷ ለመጀመሪያ ጊዜ ስሰማ አንዳች ነገር ውስጤ ፍጭር ተሰማኝ። ከዚያም ብዙ አመታት በኋላ በአውሮፓ የዘመን አቆጣጠር በ2017 ዓመተ ምህረት መገባደጃ አንድ የሙዚቃ ድግስ ላይ የሰማሁት ዜማ ሌላ መልካም ስሜት አጫረብኝ። ከዚያም ወደ ቤቴ ገብቼ ሙዚቃ መጫወት ስጀምር ለዚህ ዘፈን የሚሆነውን ዜማ ደረስኩ። ከዚያ የሆነው ግልጽ ነው። Let the answer be the day የሚለው ሐሳብ ግን ለአመታት ውስጤን ሲቆረቁር የኖረ ነው።
Start each day with a prayer and let the answer be the day.
Stop
and become aware of what the silence has to say. Time after time, line upon line, words of truth have come from above. Age after age and page after page, with one simple message, learn to love.
ጥልቅ መንፈሳዊ ይዘት ስላላቸው ዘፈኖቹ ግጥምና ዜማዎችም የተነቃቃበትን ስሜት ለዚያ ምክንያት የሆኑትን እንዲነግረኝ ጠየቅኩት።
I never thought about writing a song about supernal light, though I was aware of the term. But what happened is I had the music. The music came to me, and actually I basically wrote out the song. Then I start listening, as it were.
ዜማ ደርሳለሁ ብዬ አስቤ አላውቅም። ሱፐርናል ላይት የሚለው ዘፈን አባባሉን ባውቅም አስቤው አላውቅም። እና ዜማው በሐሳቤ መጣ። ስለዚህ የሙዚቃውን ኖታ ጻፍኩት። ከዚያም ለዚህ ዜማ ግጥሙ ምን ይሆናል ብዬ ራሴን መጠየቅ ጀመርኩ። ስለዚህ የግጥሙ ቃላት ከዜማው አወራረድ ነው የመነጩት።
There's one short song there by Rumi, and he was a 13th century Persian poet and a Sufi master. And he's very popular now thanks to a translator by the name of Coleman Barks. So the Rumi lyrics already existed.
አጭር ዘፈን ከሩሚ ግጥሞች ነው የመጣው። ሩሚ በ13ኛው መቶ ክፍለ ዘመን የኖረ የፋርስ ገጣሚና የሱፊ እምነት አባት ነው። ኮልማን ባርክስ ለተባለ ተርጓሚ ምስጋና ይግባውና በአሁኑ ዘመን የሩሚ ሥራዎች ቀልብ እየሳቡና ብዙ አድናቆት እየተቸራቸው ነው። ስለዚህ የሩሚ ግጥሞች የነበሩና ያሉ ናቸው። እኔ ደግሞ ለሩሚ ግጥሞች ዜማ ቀምሬያለሁ። ከእንደዚህ አይነት ዜማዎች ነው ይህንን Your True Life የሚለውን ዘፈን የደረስኩት።
as you start to walk out on the way appears. As you cease to be, true life begins.
ለመሆኑ ቴሊ እንደምን በዚያ በጥንት ሰው በሩሚክ ነው ተማረከ? አሁን ወደ ታላቁ ፕርዣዊ ባለቅኔና መንፈሳዊ ሰው ሙሉ ስሙ ማውላና ጃላሉዲን ሩሚ ነው በሩሚ ቅኔዎችና የህይወት ዘይቤ እንዲሁም ፍልስፍና የወሰደውን መንገድ ጨምሮ ያወጋናል። ከቴሊ ላይምባክ ጋር የጀመርነው ወግ ይቀጥላል። አድማጮች፣ አሁን በአዲስ አመት ቃና ያንድ ሰው የሰላም መንገዶች የህይወት ዘይቤ ተስፋና ምኞቶች ወደሚቃኙበት ወግ እናቅና። እንደ ሰብአዊ ፍጡር ለሰላም የግሌ የተግባር እቅድ በሚል ርዕስ በያዙት ዘመቻቸው በተከታታይ በእንግሊዘኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲስ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ የሚያወጉን እንግዳችን ዶክተር ጌብ ሐምዳ ይባላሉ። ከዚህ ቀደም become what you say በግርድፉ ወደ አማርኛ ሲመለስም ነኝ የምትለውን ሁን በሚል ርዕስ መጽሐፍ የጻፉ ናቸው። ወደ ምልልሳችን የመጀመሪያ ክፍል ሰዳችሁ። ዶክተር ጌብ ሐምዳ በቅድሚያ ለጊዜው አመሰግናለሁ። የአውሮፓን አዲስ አመት ከገባ ቀናት ቢቆጠሩም የመጀመሪያው ሳምንት ላይ ነንና እንኳን አደረሰው።
አሉላ እንኳን አብሮ አደረሰን። 2020 ራቴ ሞላበት አመት እንደሆነ በጣም እምነት አለኝ። ላንተም እንደዛ ይሆንልህ፣ ለቪኦኤም ደግሞ እንደዚሁ ይብራለት።
አመሰግናለሁ። ጠንከር ባለው የተስፋ መንገድ ነው ብዙዎች ጽሑፎቹም በሚሳተፉባቸው መድረኮች ላይ የሚያንጸባርቁት። በዚሁ መንፈስ በተደጋጋሚ በሚጽፏቸው ጽሑፎች ላይ በእንግሊዘኛው peace begins with me ሰላም ከኔ ይጀምራል የሚለውን ኃላፊነት የሚወስድ አነጋገር ተንተርሰው ነው በርከት ያሉ ጽሑፎችን በተከታታይ በኢሜይል አድራሻው ለተካተቱ ሰዎች ሲያዳርሱ መለከታለሁ። 2020 ምንም እንኳን የአውሮፓውያን የቀን አቆጣጠር ቢሆን ሀገራቸው ውጪ ያሉት ብዙዎች የሚጠቀሙበት የቀን መቁጠሪያ ነውና እስኪ ከአዲሱ ዓመት ተስፋ ከጠቅላላ ሐሳብ ብንነሳና በጨዋታ መልክ አንዳንድ ቁም ነገሮችን ብንጋራ ምን አዲስ ተስፋ ይታየታል?
እሺ አሉላ፣ በነገራችን ላይ እንጨዋወት እንደው ከመንገድ ወጣ ካልኩ መለስ አድርገኝ። ጋዜጠኛ ምን ጊዜም እስክስታ ማል ገብቶ የእስክስታውን አቅጣጫ የመቀየር መብት ስላለው አንተም ስላለው።
እሺ
አሉላ፣ በቃ እኔ የሰላም መልእክተኛ ነኝ ብዬ ራሴን ጮሜዋለሁ። እና በዛ መሰረት በውስጤ ሁለት አነት ግንዛቤዎች አሉ። አንዱ ግንዛቤ የተስፋ ግንዛቤ ነው። በተለይ አሁን ኢትዮጵያን በሚመለከት ያው ኢትዮጵያን ስለሆን ስለ ኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ። እና እነዚህ ሁለት ግንዛቤዎች አሉ፣ በውስጤ የሚካዱ አይደሉ። ተስፋ ሰጪም ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የኔ መንገድና የኔ እምነት ትኩረቴ ተስፋ ሰጪ በሆኑ ነገሮች ላይ ብናተኩር እንሻገራለን በሚል ስለሆነ ብዙ የምጽፋቸው የምናገራቸው ማልማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው እና ኢትዮጵያውያን ወንድሞቼና እህቶቼ አባቶቼና እናቶቼ ባላችሁበት ሁሉ በዚህ አመት ተስፋችሁ ይብዛ ያለም ልማችሁ ላለው አገራችንም ደግሞ በውስጧ በጣም ብዙ ተስፋ ሰጪ ነገሮች ስላሉ በጣም ተስፋ ሰጪ የሆነ ስራ የሚሰሩ ልጆቿ ስላሉ እነሱ የሚሰሩትን ነገር እንድጋል በማድረግ ተስፋችንን እናብዛ አላለሁ።
መልካም። እዚህ ሰዓት የሚከታተሉ አድማጮቻችንም በእያሉበት እንዲወያዩ ጥያቄዎች ካሏቸው በፕሮግራማችን እንዲሳተፉ እድል እንሰጣለን። ራስዎን በሚያስተዋውቁበት ጽሑፍ የጠቆሙትን መለስ ብለን እንመልከት። ሰላምና ድርሻዬ ይላል። ሁሉንም በልኩ መመዘን የምፈልገውን ሰላም አበራክቷል። በጌብ ሐምዳይ የተደገሰ ነው የሚሉት። ከድግሱ በፊት ደጋሹን ላስተዋውቅ ይላል። ጌብ ሐምዳ ባላለው ሳቅ ጫዋታና ቀልድ ይመቹኛል። ሙያዬ ስራ መፍጠር ነው። ስራ መፍጠር ምን እንደሆነም በኋላ ላይ ይነግሩናል። ሃይማኖቴ ፍቅር፣ ነዋሪነቴ በዋሽንግተን ዲሲ አካባቢ፣ በዜግነት አሜሪካዊ፣ ትውልድ አገሬ ኢትዮጵያ ናት። የትውልድ ቋንቋዬ አፋን ኦሮሞ፣ የምግባቢያ ቋንቋዎቼ አማርኛና እንግሊዝኛ ናቸው። ዘሬ ሰው ነው ይላሉ። ይህ ምናልባትም አሁን በአንዳንድ ነገሮች ልዩነታችንን ከበድ አድርገን በምናይበት ጊዜ ውስጥ ለየት ያለ ስሜት ይመስላል። ዓለማችን መንደሬ ናት፣ ሁሉንም መሆን ይቻላል ይላሉ። እስኪ ይሄ ለየት ባለ ቀለም የሚታየውን ራስዎን የሚያስተዋውቁበትን ገፋ አድርገው ለአድማጮች ያጋሩ። እንዴት ነው በዚህ መልኩ ራስዎን ማስተዋወቅ የመረጡት?
አሉላ፣ እንግዲህ ሁለት ነገሮች ላይ ላተኩር። እነዚህ ሁሉ የኔን ማንነት የሚገልጹ ናቸው እና በኔ ውስጥ እነዚህ የተለያዩ ማንነቶች በሚገለጹበት ጊዜ ምንም አይነት ቅራኔ የለም። ምክንያቱም ማሰሪያው ማረጉ በቃ መለወሻው ፍቅር ነው እና ፍቅር ብዙ በሰጠን መጠን ብዙ የምትጨመርልን መለኮታዊ ኃይል ስለሆነች እኔ ደግሞ በሷ ላይ በጣም ስለምጫንና ስለምጠቀምባት ሃይማኖቴም ናት ስለምላት በፍቅር ኃይል እነዚህን ሁሉ ማንነቶች እንደ ኦርኬስትራ ጊታሩም ክራሩም ሁሉ አይነት የሙዚቃ መሳሪያ አንድ ጋር ተቀናይተው ቆንጆ ድምጽ እንደሚያወጡት ከኔ ውስጥም እነዚህ ሁሉ ማንነቶች በየጊዜው እነዚህ ሲዋሃዱ ፍቅር ነው የሚወጣው እና እነዚህን ማንነቶች ብያቸዋለሁ። ገና ያልዘረዘርኳቸው ማንነቶች ውስጥ ያሉ እነዚህ ሁሉ ነገሮች እቅፍ አድርጎ መራመድ ይቻላል በሚል ነው።
መልካም። ባነሷቸው ጭብጦች ስለ ራስዎን በተናገሯቸው ውስጥ አድማጮች የሚወያዩበት ሀሳብ እንደሚያገኙ ተስፋ አድርጋለሁ። ይሄ የአዲስ አመት መንፈስ የአዲስ አመት መግቢያ አዎንታዊ በሆኑ በሚረዱ ሀሳቦች ላይ ለመወያየት ነው። እስኪ ከሚሞግት ሰው አቅጣጫ ልምጣና አንድ ጥያቄ ላቅርብልዎ። ይሄ ስለ ፍቅር የሚነገረው ስለ ፍቅር የሚወራው መልካምነቱ የማያሻማ መሆኑን ሁሉም የሚረዳው ይመስለኛል። ነገር ግን ፍቅር ብቻውን ጎልቶ በሚሰማበት ሁኔታ ውስጥ ተጨባጭ ነባራዊ ሁኔታዎችን የመዘንጋት እድል ይፈጥራል የሚል የጥርጣሬ ሀሳብ ለሚያነሳ ሰው፣ በእርግጥ የሚያሳዝኖት የሚያውቁ ሁኔታዎች መኖራቸውን ጠቅሰው እኔ ሁለቱንም ነኝ ብለዋል። የፍቅሩ መንገድ የሰላሙ መንገድ ይበልጣል ብለው እንደሚያምኑና ስለ እሱ ጊዜውን ማጥፋት እንደሚመርጡ ተናግረዋል። ነገር ግን ይሄ በፍቅር የሚነገረው ነገር ይልቁንም ዛሬ በአገራችን ከሚታዩት ብዙ ግጭቶች ከሚታይባቸው ሁኔታዎች አንጻር በእርግጥ ተጨባጭ ነው ወይ ብሎ ለሚነሳ ሰው ምን መልስ ይሰጣሉ?
አሉላ፣ በጣም ውብ የሆነ ጥያቄ ነው። ጊዜ የምጠቅምበት አንድ አገላለጽ አለ። ጮማ ጥያቄ ነው። ጮማ ብላ ማለት ያደለ ያበዛበት በአይኔ ብቻ ቃኘው እና እኔ አሁን በኢትዮጵያ ውስጥ ባሉ አንዳንድ ሁኔታዎች በቃ እንደው የደራ የኳስ ጨዋታ ላይ የኔ ቡድን እና ሌላ ተቃራኒ ቡድን አንድ ጋር በሚጫወት እዛ ጨዋታ ሜዳ ላይ እንደ ሁሉ አልጋ በአልጋ አይደለም። እኔ የምወደው ቡድን ይመታል፣ ይረገጣል፣ ጎል ይገባበታል፣ ብዙ ነገር ይሆናል። ያ የምታውቀው ነገር ነው። ያው አድማጮችም ይሄንን በአይነ በስዕል መልክ እንደሚያዩት ተስፋ አደርጋለሁ። ያ በሚሆንበት ጊዜ እንግዲህ 11 ተጫዋቾች አሉ እንበል እና እነዛ የምንደግፋቸው ልጆች ሲጫወቱ እኛ ከላይ ሆነን የምናይ ሰዎች ሲፎዞ በለን ምንም በለን አንድ ነገር ባደረጉ ቁጥር በወደቁ ቁጥር በቃ አለቀላችሁ፣ ሞታችሁ፣ ሄዳችሁ፣ ውጡ ምናምን ካል እነዚህ ልጆች በቃ አናታቸው ወደቀ እና ብዙ መመታት ስላለ ምን ስላለ እኛ እነሱን ማደፋፈር ነው ያለብን። እና ኮቹም እንደዛ አይነት ሚና ነው ይኖረው የሚገባው። ተመልካቹም ደጋፊውም እንዲህ አይነት አመለካከት ይኖረው ይገባል። ስለዚህ እኔ ደግሞ እንግዲህ ስለራሴ ስለሆነ የምናገረው ባለው ሂደት ውስጥ በቃ አንድ ነገር ወደቀ ሲባል ፈረጠ፣ ወደቀ ሲባል አበቃለት ካልኩ እነዛን ሰዎች እኔ ደጋፊ አጋር አሉላ እኔ አንድ በእርግጠኝነት የምነግርህ ነገር በኢትዮጵያ ሕዝብ ላይ አሁንም ትልቅ የሆነ እምነት አለኝ። የኢትዮጵያ ሕዝብ ተስፋው ትልቅ ነው። መንገዱ ረዥም ነው፣ ጠመዝማዛ ነው። እዛ ውስጥ የኔ ሚና ደጋፊው ሲፎዘው ሲወርቅም ምንም ሲል ብድግ አድራጊው ብዬ ራሴን መድቤያለሁ። ከዛ አንጻር ነው እና እነዛ ችግሮች እንዳሉ ይገባኛል። ሌሎች ሰዎች ሌላ ሚና ይኖራቸዋል። እኔ ማንንም ሚና የአንተ ሚና ልክ አይደለም የምልበት ስልጣንም አልተሰጠኝም ለጊዜው። እና ሌሎች በዚህ ባለው ጉዞ ውስጥ ሌላ ሚና አላቸው። እና አሉላ ምን ለማለት ነው የፈለግኩት እንደ ማሳጠር፣ እኔ ብዙ ጊዜ የራሴ ሚና ስለሆነ የማወራው የእኔ ሚና በፍቅር አይዟችሁ በማለት እናሸንፋለን ውጤቱ የእኛ ነው በሚል ሌሎች በሌላ ሙያ ላይ በሌላ ሚና ላይ የተሰማሩ ወንድሞቼና እህቶቼ ካሉ እነሱ በመሰላቸው መንገድ ህዝባቸውንና አገራቸውን ማገልገል ይችላሉ። እና የተከታታይ ጽሁፎቼ የኔን ሚና ሊገልጹ ናቸው። እና እኔን የሚያምርብኝ በዛ አይነት መንገድ ሲሄድ ነው።
ሚናውን ለይተዋል። እኔ የተሻለ አድርጋለሁ ያሉበት መርጠዋል። ሌሎችም የየራሳቸው ድርሻ አላቸው ነው ያሉት። ይሄ የሰላም ሐሳብ የተሻለ ሁኔታ ለመፍጠር የሚደረገው ሐሳብ ሲነሳ የግል ድርሻ መሆኑን በተከታታይ ጽሁፎች ውስጥ እመለከታለሁ። ስለሱ የሚሉት ካለ አስተያየት እንዲሰጡ ጋብዛለሁ። ዶክተር ጌብ የግለሰቦችን ሚና ጎላ አድርገው ለማየት የፈለጉበትን መንገድ አጽንኦት ሰጥተው ይናገራሉ። ሰላምና ትብብር ምንም እንኳን ብዙዎችን የሚያሳትፍ ቢሆን የኔ ድርሻ እያሉ ነው አሁንም ሲገልጹልን የሰማነውና እንዴት ነው ዜጎች በተናጠል የኔ ድርሻ ይሄ መሆን አለበት ብለው እንደመረጡት ሌሎችም በዛ መንገድ እንዲከተሉ ጽሁፎን የሚያጋሩት?
አሉላ ሁለት ነገር ልጥቀስልህ አሁን በጠየቀኝ ጥሩ ጥያቄ ላይ። አንዱ ልሴ ምንድን ነው የኢትዮጵያ ፕሬዚደንት ሳህለወርቅ በተሾሙበት ጊዜ ፓርላማ ቀርበው ያደረጉት ንግግር አለ እና ይሄ ነገር በቃ የጀመረኝ ያኔ ነው ማለት ይቻላል። ይሄ ሰላምና ድርሻ የሚለው በእሳቸው ንግግር የተቀሰቀሰ ነው። የእሳቸው ንግግር ምንድን ነው በጣም በየጊዜው የምደግመው ነው፣ አንድ ሰው ሰላማዊ ከሆነ ሰላማዊ ቤተሰብ ይፈጠራል፣ አንድ ሰው ሰላማዊ ከሆነ ማህበረሰቡ ሰላማዊ ይሆናል፣ አንድ ሰው ሰላማዊ ከሆነ አገር ሰላም ትሆናለች፣ አንድ ሰው ሰላማዊ ከሆነ ዓለም ሰላም ትሆናለች ብለው የተናገሩት ቃል እንደው ልቤ ውስጥ ዘው ብሎ ገብቶ ቁጭ ብሎ ተንሰራፍቷል። እንደውም ወዲያው አንድ ጽሁፍ ነበር፣ እኔ የፕሬዚደንት ሳህለወርቅ ልዩ የሰላም አምባሳደር ሆናሉ የሚል ነገሮች ተደራርገው ያንን ሳላወጣ ቀረው እና ያ ከዛ የተጀመረ ነው። የአባባል መፈክሬ ሆነዋል። እና አባባላቸው ትክክለኛ የሆነበት ምክንያት ምንድን ነው አሉላ? አንድ ሰው ሰላም ካጣ ቤተሰቡን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ አካባቢውን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ ዓለምን ብጥብጥ እንደሚያደርግ ታሪክ ሚያቃል የብዙ ሰዎች ስዕል ብዙዎቻችን ላይ የመጣ ነው። ሰላማዊ ደግሞ የሆኑ ሰዎች ዓለም ላይ ሰላምን እንደሚፈጥሩ የታወቀ ነው። እና አንድ ሰው ብዙ ነገሮችን ሊቀሰቅስ ይችላል፣ ሌሎችንም ደግሞ በጥሩ ነገር ሊያነሳሳ ስለሚችል የአንድ ሰው ሚና አይናቅም ከሚለው ግንዛቤ የመጣ ነው።
መልካም። አንድ ሰው ለብዙዎችም መነሻውም ነው እና ብዙ ሆነውም በህብረት ለሚደረገው ቀጥታ ኃላፊነት ለመውሰድም ለሌሎች ኃላፊነትን ከመስጠት ራሳችን መውሰዳችን ምክንያታዊ የሚያደርግ የሚያግባባ ይመስለኛል። ዶክተር ጌፍ አምዳ በተከታታይ በሚያነሷቸው ጽሁፎች ውስጥ በርካታ ቁም ነገሮችን ነው የሚያካፍሉት። ጽሁፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሁፎ በተከታታይ በአጫጭር ጊዜ ርቀት ውስጥ ነው እነኝን ጽሁፎች የሚያወጡት። የሚከተሉት ሰባት ስልቶች ሰላምና መረጋጋትን በእኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያደረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም፣ የዛሬው ደመና በነገው ፀሐይ ይተካል ይላል የመጀመሪያው። የዛሬ እድሜ ቢበዛ ከ24 ሰዓት አይበልጥም ይላሉ ዛሬን በአንድ ቀን ውስጥ ይገድቡና። እነኚህ ሰባት ሰላምና መረጋጋትን በግሎ በእርሶና በቤተሰቦ ላይ በኑሮ ላይ የሚበጅ ነገር ለማምጣት የረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሀሳቦች በአዲሱ ዓመት እስኪ የሁሉም እናድርጋቸው ባጭሩ ቢነግሩ። ለሰላም የግሌ ተግባር ቅድ በሚል ርዕስ በያዙት ዘመቻ በተከታታይ በእንግሊዝኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲሱ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ ቢከም ዋች ሰይ ነኝ የምትለውን ሁን ከሚለው መጽሐፍ ደራሲ ዶክተር ጌብ ሐምዳ ጋር የጀመርነው ወግ አልተቋጨም። አድማጮች፣ በቀጣይ ፕሮግራማችን እንመለሳለን።
ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ ሕይወት ነው ትዝታ ዞረው የሚኖሩት የናፍ ገለታ ዞረው የሚኖሩት የናፍ ገለታ ሕይወትና ተስፋ ምኞትና መታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ታሪክ እንደ ቀለም ዘመን እንደ ሸራ ስለው ያስቀምጡት ሕይወት አሻራ በእድሜ የሸመኑ በጊዜ በቦታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ ትናንትናችንን በዛሬ አስተውሼ በዘመን ቁልቁለት የኋሊት ፈስሼ ከፈለክንበት ጋራ ስድርሼ
ትዝታን ሚካኤል በላይነህ ለየት ባለ ስልት እንዳቀነቀነው ነበር አድማጮች የሰማነው። ሚካኤልንና የዚህ ለየት ያለ ስልት ግጥም ደራሲ ጌትነት ኒዮን እንዲሁም የሙዚቃው አቀናባሪና የረቂቅ ሙዚቃ ተጫዋቹን ግርማ ፍራሻዋ ሁሉንም እናመሰግናለን። የጀርባ ህመምና የህብለ ሰረሰር ጤና ጉዳይ ከዶክተር ሰላም አክሊሉ ጋር ያደረግነው ቆይታ ነው። ተከታዩ አድማጮች በቅርቡ ወዲህ ወደ ስቱዲያችን ጎራ ባሉበት ወቅት ነው ያወያየናቸው። ወደ ውይይታችን እንዝለቅ። ጤና ይስጥልን ተመልካቾቻችን፣ እዚህ ስቱዲያችን ዛሬ እንግዳ አለን። የሩቅ እንግዳ እንደምንለው ከአዲስ አበባ የመጡ እንግዳ ናቸው። ዶክተር ሰላም አክሊሉ ይባላሉ። በኢትዮጵያ ፍርስት ካይሮፕራክቲክ ክሊኒክ የተባለ ተቋም ይመራሉ። የመጀመሪያ መሆኑም ሌላ ምክንያት ያለ ይመስላል ያብራሩልናል። ዶክተር ሰላም አክሊሉ እንኳን ደህና መጡ።
እንኳን ደህና ቆያችሁ።
ዶክተር ሰላም ቀደም ብዬ በመግቢያው ጠቆም እንዳረኩት የካይሮፕራክቲክ ሕክምና አገልግሎት የሚሰጥ ተቋም ይመራሉ። የካይሮፕራክቲክ ሕክምና ባለሙያም የሕክምና ዶክተርም ነዎት። አንዳንድ ጊዜ ሁለቱ አንድ ላይ የግድ አይሆንም። እርስዎ በሁለቱም ሙያ ስልጠና አድርገዋል። ይሄን ተቋም አቋቁሞ በኢትዮጵያ ውስጥ በርከት ያሉ ቦታዎች እየሰሩ መሆኑን የተረዳሁት እስኪንገሩን ስለ ድርጅቱ በቅድሚያ ባጭሩ።
እሺ አመሰግናለሁ። ካይሮፕራክቲክ የሚባለው ሙያ መጀመሪያ እሱን ባብራራው ለአድማጮች እንዲመች፣ ካይሮፕራክቲክ ማለት ኒውሮ ማስኩሎስኬለተል ስፔሻሊቲ ይባላል። ይሄ ማለት ምን ማለት ነው? የአጥንት፣ የነርቭ፣ የጡንቻን አካተው በተለይ አከርካሪ አጥንት ላይ የሚያተኩር የህክምና ዘርፍ ነው። አገራችን ትምርቱ ስለሌለ እንደውም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ትምርቱ ያለው። ስለዚህ የመጀመሪያዋ ካይሮፕራክተር ሆኜ ነው ስራውን የጀመርኩት። ነገር ግን ፈርስት ካይሮፕራክቲክ የተባለበት ምክንያት ለሱ ሳይሆን በህክምና ሳይንስ ውስጥ በተቻለ መጠን ብዙን የህክምና ቅድሚያ በመጀመሪያ አከርካሪ አጥንትን በማስተካከል ቢጀመር የተሻለ ነው ከሚል ተነስተን ነው።
ህክምና ፍልስፍናው ጋርም ተያያዘ ነው።
እውነት ነው።
እስኪ ገፋ አድርገን ለአድማጮች ግልጽ እናደርግ። በኢትዮጵያ ውስጥ በስፋት የተለመደ የሚዘወትር አለመሆኑ ምናልባት በባህላዊ መንገድ ወጌሻ በምንለው የሚደረገው እርዳታ አለ። ይሄ ሳይንሳዊ ህክምና ነው። ለምንድን ነው ቅድሚያ በሱ ይጀመር የሚሉት? አንድ ሰው ሲታመም የተለመደው የወትሮ ክሊኒክ ነው የሚሄደው፣ መድኃኒት ማግኘት፣ ምናልባት ቀዶ ህክምና ሊከተል ይችላል እንደ ህመሙ አይነት። ይህን መርሆውን በጣም አምነውበት የሚገፉበት ነው እና ለምን?
እውነት ነው። እንኳን ይህን ጠየከኝ። የሰውነታችን ስርዓት በሙሉ መቆጣጠሪያው የነርቭ ስርዓታችን ነው። የነርቭ ስርዓታችን ደግሞ ከአንጎል ይጀምርና በአንገት በኩል ያከርካሪ አጥንቱ መሐከል የሚያልፈው ህብረ ሰረሰር ወይንም ስፓይናል ኮርድ የሚባለው በአንገታችን ሲያልፍ ከአንገታችን በብብታችን አልፎ እጆቻችን የሚያነቃንቀው ከአንገታችን የሚመጣው ነርቭ ነው። ከዛ ዝቅ ብሎ ደግሞ ጀርባችን ላይ ቶራሲክ ስፓይን የሚባለው እያንዳንዱ ውስጥ ያሉትን የሰውነት ስርዓታችን የሚቆጣጠረው ከአከርካሪ አጥንት የሚመጣው ከህብረ ሰረሰሩ የሚመጣው ነርፍ ነው። ከወገባችን ደግሞ የሚመጣው እግሮቻችንን የሚያነቃንቀው። ስለዚህ የሰውነታችን ስርዓት ትክክል ሊሰራ የሚችለው የአከርካሪ አጥንታችን ትክክል ሲሆን ነው። ስለዚህ የአከርካሪ አጥንት እንዲሁ አይደለም አንድ ነገር ይሄኮ የጀርባ አጥንት ነው ሲባል ዋነኛ የጤና መሰረት ለሰው ልጅ ያከርካሪ አጥንቱ ነው። ካከርካሪ አጥንቱ ደግሞ የስፓይናል ኮርዱ ወይንም ህብረ ሰረሰሩ ነው። ስለዚህ ያከርካሪ አጥንት መዛባት ለብዙ በሽታዎች የሚዳርግ ስለሆነ ጤንነትን መጀመሪያ ልንጠብቅ የሚገባን ያከርካሪ አጥንቱን በማስተካከል ነው።
በርከት ያሉ ክሊኒኮች አዲስ አበባ ውስጥ አሉት። በስፋትም የዚህ ህክምና አገልግሎት ጥቅም ላይ እንዲውል ጥረት እያደረጉ መሆን ነው የተረዳሁት። እስኪ ንገሩን፣ ምን ያህል ድርጅቶች አሉት? ምን ያህል ሰዎች በለት ተለት ይረዳሉ? የቱን ያህል እየተለመደ ነው?
ችግሩ በጣም ሰፊ ነው። ይገርምሃል፣ ያከርካሪ አጥንት ችግር ወይንም ደግሞ ያው የጀርባ ህመም፣ የአንገት ህመም አለማችን ውስጥ 1 ቢሊዮን ሰው ይጠቃል ይባላል። ከዛ ውስጥ ደግሞ 67% አፍሪካ ውስጥ ያለ ነው የሚባለው። ስለዚህ አሁን እንደው ዝም ብለህ እንደው መንገደኛውን ብትጠይቅ በጣም ብዙ ሰው ይሄ ችግር አለ። ወገቤን፣ አንገቴን፣ ጉልበቴን እማይል ወጣት ሽማግሌ የለም። ስለዚህ ችግሩ ሰፊ ነው። የተቻለንን ያህል እየረዳን ነው። 3 ክሊኒኮች አዲስ አበባ ውስጥ አሉን። ጅማ አፊሊየት አለን፣ ድሬዳዋ አፊሊየት ወይንም ደግሞ ተባብረዋችን የሚሰሩ አሉ። እኔ የጀመርኳቸው ግን ገና ምንም አልነካ ነው። አሁን በእኛ ክሊኒኮች 150,000 ሰዎች ታይተዋል። 150,000 እንግዲህ ቁጥሩን ካቆምኩ ነው እየቀጠለ ነው። እና በጣም የብዙ ሰው ችግር ነው። ስለዚህ አሁን ህክምናው ላይ ብቻ ሳይሆን እኛ መከላከሉ ላይ እንዴት እናድርግ የሚል እዛ ላይ ያተኮርነነን ያለን።
ስለዚህ ዘመቻው መከላከል ላይ ያሰራላችሁ። ይልቁንም ደግሞ በተለይ ከዚህ በካይሮፕራክቲክ ከሚረዱ የህመም አይነቶች የጀርባ ህመም የጎላ መሆኑን ሁሉም ሰው በህይወት ዘመኑ የሚገጥመው የሚመስል የህመም አይነት ነው እና ይህን ስቃይ ለመከላከል ሁሉ ታክሞ አይዘለቅም እና እንከላከል የሚል ነው ዘመቻችሁ። እስኪ ንገሩን ስለ ዘመቻው።
እውነት ነው። አሁን ለዚህ ችግር እንደውም ምን እንላለን? ለአፍሪካ በጣም የኢኮኖሚ ጉዳት ሊያመጣ የሚችል የጀርባ ህመም ነው። ምክንያቱም ጀርባ ህመም ለተመቸው ሰው እንኳን ከባድ ነው፣ እንኳን ለቸገረው፣ እንኳን ለራበው ሰው። እንደው እንዴት እንድታስበው ፈልጋለሁ መሰለህ፣ አንድ ወንድም የቀን ሰራተኛ የሆነ እራቱን ኬት እንደሚያገኝ የማይችል ወገቡን አሞት አስበው፣ ውሃ የሚያቀብለው አጠገቡ የሌለ ከሱ ጀምረን ነው እንድናይ መፈልገው። ይሄንን ደሞ ያው ስራችን ከባድ ነው። ኮንስትራክሽን ሳይቶች ላይ ወንም ደሞ ግንባታ ጋር ብዙ ጊዜ ሰዎች ካለመጠንቀቅ የጉልበት ስራ ላይ መሸከም ላይ መስራት አለብን መሸከም አለብን። በቃ የኑሯችን እንትን እዛ ጋር ነው ያለው። ግን እንዴት በተሻለ እናድርገው? ሶ አንደኛው ምን እንላለን? 10 ለጤና ሚል ፕሮግራም አለን። ሰዎች ከባድ ስራቁ ኤክሰርሳይዝ እንዲሰሩ እንዲተነፍሱ። ስንተነፍስ ብዙ ጊዜ ልባችንና ጭንቅላታችንን እናገናኛለን። ከልባችን እንሆናለን። የተሻለ ሰውነታችንን እናዘጋጃለን ለስራ። ለአሰሪዎቹም የተሻለ ውጤታማ የሆነ የስራ ኃይል እንፈጥራለን። ጤነኛም ዜጋ እንፈጥራለን። ስለዚህ አንደኛው 10 ለጤና ሚለውን ፕሮግራም ማስፋት ነው። ሌላው በትምህርት ቤት ውስጥ ነው። ሌላው ችግራችን የጀርባ ህመም እንደምታቀው ዓለም ውስጥም በሙሉ እዚህ ኮምፒውተር ላይ ብዙ ቁጭ ብለው የሚውሉ ሰዎች፣ አንገታችንን የሚያቀረቅሩ ሰዎች፣ ወጣቶች ከባድ ቦርሳ የሚሸከሙ እነሱን ደግሞ እንዴት ነው የምናደርገው? በትምህርት ቤት ውስጥ እስቲ ቀጥ ከልጅነት የሚለውን ፕሮግራም እናደርግና የስፓይናል ስክሪኒንግ እንለዋለን ወይም ደግሞ የአከርካሬ አጥንት ጤንነትን ልጆች በሚያድጉበት ጊዜ ትክክል ሆኖ እንዲያድግ በስፖርት አስተማሪዎቹ አማካኝነት እንገባና ስፖርት አስተማሪዎቹን በማሰልጠን ትክክል ሆኖ እንዲያድግ አጥንታቸው አቋቋማቸው ትክክል እንዲሆን አስተማሪዎቹ ብዙ ነገር ሊያስተካክሉልን ይችላሉ። ልጆቹ ትምህርት ቤት ናቸው፣ ስፖርት መስራታቸው አይቀርም። ግን ዳይሬክትድ ሆነ ወይንም ደግሞ ፎከስ ሆነ የአከርካሪ አጥንት ጤንነትን የሚያጎለብት አይነት ትምህርት ብናስተምር እንላለን። እንግዲህ ከዛ ያው ሚድል ሌቭል ወይንም ደግሞ በየጤና ጣቢያው በየጤና ተቋሙ ደግሞ ከማደንዘዣ ያለፈ የሕክምና ስልቶች አሉ። ባለሙያዎች ደግሞ በቀላሉ ሊማሩት የሚችሉት እሱን ደግሞ ብናደርግ ለታመሙት ሰዎች ጤና ጣቢያም ሲኬድ ክሊኒኮችም ሲኬድ በስፖርት በፊዚዮቴራፒ በካይሮፕራክቲክ ስልቶች ብዙን ነገር ልናስተካክለው እንችላለን ብለን ይሄ ነው
መሰረቱ ላይ ነው ትኩረት ማድረግ ፈልገናል።
እነት ነው እነት።
ሌላም አዲስ ፕሮጀክት ነድፋችሁ የተንቀሳቀሳችሁ መሆኑን የተረዳሁት ለአዋቂዎች ይልቁንም ደግሞ እድሜያቸው ለጠኑ በህክምና ደረጃ በተለይ ለነሱ ትኩረት የሚያደርግ አገልግሎት መጀመራችሁን በሰፊውም ስራ መጀመሩን ነው ከጽሁፍ መረጃዎች ያገኘሁት። እስኪ ያስረዱን።
ይኸውልህ አሁን ክሊኒኮቻችን የተመላላሽ ህክምና ብቻ ነው ያለን። ስለዚህ በጣም በጣም ብዙ ሰዎች ይቸገራሉ። ከበድ ያለ ህመም እንደ ስትሮክ አይነት በጣም ሰዎች መንቀሳቀስ በማይችሉበት እኛ ጋር መምጣት ስለሚያስቸግራቸው የግድ የሪሃብሊቴሽን ሆስፒታል መስራት አንደኛው መልስ ሆኖ የመጀመሪያው ፕሮጀክታችን ሪሃብሊቴሽን ሆስፒታል እየሰራን ነው። አሁን እሱ ሆስፒታል ስትራክቸሩ አልቆ ወደ ፊኒሺንግ ጉዳ ጋር ደርሰናል።
ማገገሚያ ጉዳታቸው ወይ ከመማቸው የሚያገግሙበት
ሆስፒታል ነው። አገራችን የመጀመሪያው ነው። ስለዚህ የሼር ካምፓኒ ነው። እንደሱ ሼር እየሸጥን ነው የምንሰራው። እሱን እየሰራን ነው። ከሱ ጋራ አጠገቡ የምናስበው ፕሮጀክት በጣም አስፈላጊ ፕሮጀክት። ይሄ ደግሞ የአክቲቭ ሲኒየር ሊቪንግ ይባላል። ይሄም ስራ ያቆሙ ሰዎች ከ60 አመቱ ከ65 አመቱ ገና ብዙ መስጠት በሚችሉበት ጊዜ ሰዎች ስራ ያቆማሉ። በተለይ ውጭ ሀገር ያሉና አገራቸው ተመልሰው አንድ ላይ የሚኖሩበት የተመቻቸ ሴንተር ያዘጋጃል።
ከዚህም በኋላ መርዳት የሚችሉ ማገልገል እንዲችሉ ህይወታቸውም ፍሬያማ እንዲሆን የሚረዳ ማቋቋሚያ ነው።
በጣም ምክንያቱም ይገርማል አንድ ሰው ስራ በሚያቆምበት ጊዜ ወይንም ደግሞ ጡረታ ወጣ ሲባል የ60 አመቴ ነው። እሺ ስለዚህ
አሁን
በጣም ብዙ መስራት ገና በጣም ብዙ መስራት ማስብ ነኝ። እንግዲህ ሰዎች ጡረታ ወጡ በሚባልበት ጊዜ ልክ ያልሆነ አይነት መንፈስ ያመጣል፣ ብቸኝነት ያመጣል፣ መበታተን ያመጣል። ስለዚህ እንደዚህ አይነት ሰዎች በአንድ ላይ በሚሆኑበት ጊዜ በጣም ብዙ የህይወት ልምድ ያላቸው ብዙ ማካፈል የሚችሉ ብዙ መስጠት የሚችሉ ሰዎች እንደውም ትልቅ ለኢትዮጵያ ስጦታ ነው ብዬ የማስበው። እነሱ ከሚጠቀሙት በላይ ወጣቶች ላይ ምን መስራት እንደሚችሉ ይታየኛል። ስለዚህ ይሄንን ሴንተር ለማቋቋም እየተዘጋጀን ያለነው ወደ 150 ሰዎች አብረው ሊኖሩ የሚችሉበት አይነት እንደ ሆቴል ባለው ሆኖ የሚሰራው ከዛ ውስጥ ግማሽ በግማሽ ከዳያስፖራ ወይንም ደግሞ የሚመለሱትን ሰዎች ነው በጣም ኢንካሬጅ የምናደርገው ያለ ነው። አንዱም እንዲመጡልን በመፈለግ ነው፣ ሁለትም ደግሞ የእውነት ደግሞ ይፈልጉታል። በዛ ጊዜ ወደ ሀገሩ ተመልሶ መስጠት የማይፈልግ የለም። እና አሁን ሰዎች ሳገኝ አሁን ሲናንተ አካባቢ በጣም መምጣት ይፈልጋሉ። እና እንዲህ አይነት ነገር ቢመቻች ከዛም ደግሞ የህክምና ብዙ ጊዜ ከዚህ ሀገር ሰዎች ህክምናው ነገር ብለው ስለሚሉ
ያሳስባቸዋል። እዛ ተመልሶ የተሟላ አገልግሎት
ላይኖር ይችላል ብለው ያስባሉ። ያው ህክምናም በጣም እየተስፋፋ ነው ያለው ሀገራችን። ከዛም ደግሞ ባሻገር ጎን ለጎን እንደ ያደጋ ጊዜ ወይንም በጣም የችግር ጊዜ የኤርሊፍት
በአውሮፕላን
ካሉበት ቦታ ለኤመርጀንሲ ወደ ህክምና ለማስተላለፍ ወይንም ኤር አምቡላንስ የሚባል እንደሱ አይነትም ሰርቪስ እኛ ሀገር እንዳለ ልንገርና ስለዚህ እየደረስን ነው፣ እየሞላን ነው። እና በቂ ልንሆን ነው ከተጋገዝን በቂ ነን።
የሚያበረታታ ነገር ነው የሚለው ዶክተር ሰላም ከስራ በላይ ህክምና አገልግሎት ከመስጠት በላይ የያዙት ይመስላል። አሁን የሚነግሩኝ ቁም ነገሮች ውስጥ የምረዳው በህክምና ሰዎችን መርዳት አንድ ነገር ነው፣ ነገር ግን ከዛ ያለፈ የህይወት ፍልስፍና አልበለው የህይወት መንገድ ያለበት ይመስላል። የተማሩት በሳን ፍራንሲስኮ በዚህ በዩናይትድ ስቴትስ ነው፣ ብዙ አመት ቆይቶ ነው የተመለሱት። እስኪ ስለ ራስዎ ያጫውቱን፣ እንዴት ያን ውሳኔ ወሰኑ? በእርግጥስ ምንድን ነው በህይወቶ ማሳካት ማድረግ የሚፈልጉት? አሁን ከያዙትም ውጥን ጋር አዛምደው።
አድማጮች ከዶክተር ሰላም አክሊሉ ጋር ያደረግነው ቆይታ ዘለግ ያለ ነው። እንደ ቀሩት ዝግጅቶቻችን ሁሉ ይህንንም በመጥኑ ነው ለምሽቱ ልናሰማችሁ የቻልነው። ቀሪውን በተከታታይ ፕሮግራሞቻችን እናቀርባለን። አሁን በቀጥታ በምሽቱ የራዲዮ መጽሔት ዝግጅታችን ህይወትና ስራቸውን ወደምንዘከራቸው ሰው ታሪክ ነው የምናመራው። አሁን የአዲስ አበባው የንጉሴ አክሊሉ መስኮት ሲከፈት መምህር የታሪክ የቤተ ክህነትና የሥነ ጽሑፍ አዋቂ የነበሩ ናቸው። በፕሮግራማችን በተለያዩ ጊዜያት በመቅረብ በውይይቶች ሲሳተፉ ቆይተዋል። በቅርቡ ነው ከዚህ ዓለም በሞት የተለዩት ካሳይ ገብረ እግዚአብሔር። ንጉሴ አክሊሉ ለምሽቱ የቅርብ ወዳጁ ጭምር የነበሩትን እኒህን ሰው ሕይወትና ሥራ የሚዘከር ቅንብር ነው ይዞ ቀርቧል። ወደ ዝግጅቱ
አሉላ እንዴት ሰነበትክ? ዛሬ ጥሩ ዜና ይያል መጣሁ። ትንፋሼ ተቀርጾ ይቀመጥ ማልቀሻ፣ ይህ ነው የኔ ታሪክ የኔ ማስታወሻ ነው ያለው ጥላሁን ገሰሰ።
ፖስት ካድራሱ ጌታ ልደት ባለበት የድሮ አውሮፓውያን ስዕል አንድ የሀበሻ ንጉስ ያሳያል። እንደተገኘ ማለት ነው፣ ከሰው አሰገል ማለት ነው፣ ነገስታት ናቸውና ባጭሩ ኢትዮጵያዊው ንጉስ አባዜናችን ላይ አሁን እየወጣ ያለ ሀቅ ምንድን ነው? አስትሮኖሚ ኢትዮጵያውን እንደጀመረችው እና ሰው አሰገል ጌታ እንደሚወለድ በኮከብ ቆጥረው ያውቁት ኢትዮጵያ ናቸው። በነገራችን ላይ አሁን ጠፍቶ እንዳይሆን እንጂ ድሮ ከአያቴ ጋር ሲሄድ ወንበሩ ራሱ እነዚህ የሰው አሰገል ሊቃውንት የሚቆመጥበት የድንጋይ ወንበር አለ ትግራይ ውስጥ።
ይህ የመምህርና ተመራማሪ የጋዜጠኛና ደራሲ ካሳይ ገብረ እግዚአብሔር ድምፅ ነው። አዎ መምህር እየተማረና እያስተማረ ይሞታል። የእንዲህ አይነት ባለሙያ ሞቱ ደግሞ ከሙያው መለየቱ ነው። ካሳይ ህዳር 24 ቀን አርፎ ህዳር 25 ቀን 2012 ዓመተ ምህረት በመቀሌ ቅድስት ማርያም ቤተ ክርስቲያን የቀብሩ ስነ ስርዓት ተፈጽሟል። ታናሽ ወንድሙ መብራቱ ገብረ እግዚአብሔር በ1946 ዓመተ ምህረት የተወለደውን ካሳይ ገብረ እግዚአብሔርን ከልጅነቱ ጀምሮ እንዲህ ይገልጸዋል።
ከልጅነቱ ጀምሮ ከቤተሰብ ያው በተለይ ከእናቱ እና ከአያቶቹ ልዩ ፍቅር ነበረው። ያው የትምህርት እድሜው እንደደረሰ እስከ 12ኛ ክፍል በተለያዩ ቦታዎች አጠናቅቆ ቲጂ አይአርን የተማረው ከዛ በኋላ በዛን ሰዓት ወቅት የነበረው ግርግር እሱ በመረጠው ድርጅት በኢሃፓ ተሰልፎ ከ70 ዓመተ ምህረት እስከ 73 ዓመተ ምህረት ቆይቷል። ያው ኢሃፓ በነበረው የራሱ ችግር ድርጅት ሲፈርስ ተመልሶ የመምህርነት ስራን የገባው እና በተለያዩ ቦታዎች የተለያዩ ጋዜጦች ቋሚ አምደኛ በመሆን የኢትዮጵያ ሬዲዮ ፕሮግራም ቋሚ ደንበኛ በመሆን ንቁ ተሳትፎ ያደርግ ነበር። ከ86 ጀምሮ ጠቅልሎ መምህርነት በመተው ወደ ኢትዮጵያ ተዋሕዶ ቤተክርስቲያን ዜና ቤተክርስቲያን አገልግሎት እስከ ህልፈ ህይወቱ ካሳይ ተመራማሪ ነበር፣ ደራሲ ነበር። ለሀገር የሚጠቅሙ ሀገር በቀል የሆኑ ጽሁፎች አሉት። እስከ 7 መጽሐፍት ህብረ ብር 1፣ ህብረ ብር 2፣ ህብረ ብር 3 የሚሉ መጽሐፍቶች ገበያ ውለዋል። ምንኩስና በኢትዮጵያ፣ ብፁዓን እነማን ናቸው፣ ምስጢረ ፊደላት፣ ባህልና ትውፊት በኢትዮጵያ በሚሉ የተለያዩ መጽሐፍቶች ገበያ ውለዋል። ያልታጠቀኝነት ግንባር የሚሰጥ ለጥቅም ብሎ የማይለማመጥ ደፋር ብዕረኛ፣ ደፋር ተሟጓች ነበር ካሳይ።
ካሳይ በኢትዮጵያ ብሔር ብሔረሰቦች ባህልና ትውፊት፣ በሀገር በቀል እጽዋት፣ በተለይ በበዓላት ቀን የፎቶግራፍ ካሜራው ከእጁ አይለየው። በጉዞው ላይ ያየውንና የተመለከተውን በካሜራው አንስቶ የራሱን መልእክት አክሎ ጋዜጣ ላይ በማቅረብ ትምህርት ይሰጥ እንደነበረ የሚያስታውሱ አሉ። ለካሳይ ገብረ እግዚአብሔር ባለቤት ለወይዘሮ ዝናሽ ተስፋዬ፣ ለስድስት ልጆቹ፣ ለወንድሞቹ፣ ለእህቶቹ፣ ለአጠቃላይ ቤተሰቡ እግዚአብሔር መጽናናትን
ንጉሴን በቅርቡ ከዚህ ዓለም በሞት የተለዩትን መምህር የታሪክ የቤተ ክህነትና የሥነ ጽሑፍ አዋቂ ጭምር የነበሩትን ካሳይ ገብረ እግዚአብሔርን ሕይወትና ሥራ ለተዘከረበት ቅንብሮ አመሰግናለሁ። ያ በመግቢያዬ ላይ አስታውቄ የነበረው ይልቁንም ለአዲሱ ዓመት መጀመሪያ ስለ ሙዚቃ ልናወጋ የተያዘውን ቅንብር ላስታውስና ባይሆን ለቀጠሮ ለሚቀጥለው ፕሮግራም ላሳድር መሆኑን ሙዚቃ ያለበት ቤት ከሌሎች ቤቶች በምን ይለያል? በሚቀጥለው ፕሮግራማችን ነው የምንመለስበት። የየበኩላችሁን ግን ጻፉልን፣ ደውሉልን። ሳያሳብቅ አልቀረም። ለደናደሩ ስንብት የተመረጠው ዜማ ነው። ከማጠቃለያ ዜናው በኋላ እመለሳለሁ። እስከዚያው ከጎሳዬ ተስፋዬ አራዳ ጋር ነው የምተዋችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።
ቀዳመ ሰንበት ብሳተላይት ቪኦኤ 24 ዝመሓላለፍ ነቲ ኣብዚ ሰሙን እዚ ዘሕለፍናዮ ንገሊኡ